ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ከአዲስ አበባ የአማራን ክልል አቋርጠው ወደ ትግራይ የሚሄዱ አውቶቡሶች መደበኛ አገልግሎት እየሰጡ ናቸው የሰሞኑ መነጋገሪያ ሆኖ ሰንብቷል።
በተለያየ ወቅት ላይ መንገዶች መከፈት የመዘጋት ሁኔታ ነበሩ። በፊት በተለይ በ2010 አካባቢና ከዛ በፊት በነበሩት ቀናት አንድ ቀን ሁለት ቀን የመዘጋት ጉዳይ ነበረ። አሁን ባለው ሁኔታ ግን የተዘጋ መንገድ የለም። ሁሉም የትራንስፖርት በደሴ በወልዲያ አቋርጦ ነው ወደ መቀሌ የሚሄደው።
አቶ ተስፋዬ በላቸው የፌዴራል መንገድ ትራንስፖርት ባለስልጣን የህዝብ ትራንስፖርት አገልግሎት ዘርፍ ዳይሬክተር ናቸው።
አውቶቡሶቹ አላማጣ ከተማን ያቋርጣሉ።
በተለያየ መንገድ እየሄደ ህብረተሰቡ በተለይ የትግራይ ህዝብ ያለው የአላማጣ እንዲሆን የተለያየ አካባቢ እንዲሆን እንደ ዋነኛ አማራጭ አድርጎ የሚወስደው በሌላ መንገድ አድርጎ ወደ አዲስ አበባ የሚገርበት ሁኔታ ፈርመዋል። እንደዛ እስካሁን ድረስ ባለውም እንደዛ እየተካሄደ ነው ያለው።
የአላማጣ ከንቲባ አቶ ሀብቶም ወረታ ናቸው። ዘገባ ይዘናል።
እሁድ ነሐሴ 12/2011 ዓ.ም። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣
ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
እኔም ሰሎሞን አባተ ነን።
እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። ራሱን እስላማዊ አገዛዝ በሚል የሚጠራው ጽንፈኛ ቡድን አይሲስ የአፍጋን ቅርንጫፍ ትላንት በአንድ የሰርግ ስነ ስርዓት ላይ ለደረሰውና የ60 ሰዎች ሕይወት ለጠፋበት 183 ሌሎች ሰዎች ለቆሰሉበት የቦምብ ጥቃት ኃላፊነት ወሰደ። ትላንት ሌሊቱን በአጥፍቶ ጠፊ ቦምብ ፍንዳታ ሰለባ የሆኑት ሰርገኞች አብዛኞቹ ከህዳጣኑ የሺያ ሀዛራ ማህበረሰብ አባላት መሆናቸው ተገለጠ። የአፍጋን የአገር ውስጥ የደህንነት ሚኒስቴር ቃል አቀባይ ናስራት ራሃሚ ዛሬ ማልዳ ላይ ባወጡት ጋዜጣዊ መግለጫ ሴቶችና ህጻናት ከጥቃቱ ሰለባዎች ውስጥ መሆናቸውን ጠቁሞ የጉዳቱንም መጠን ዘርዝረዋል። በሰርግ አዳራሽ ውስጥ የደረሰውን የቦምብ ጥቃት የጭካኔና የግፍ ጥቃት ሲል ያወገዘው የተባበሩት መንግስታት ድርጅት በበኩሉ በአፍጋን ሻዎች ላይ የተነጣጠረውን ይህን ጥቃት ቀደም ሲል መሰል በማህበረሰቡ አባላት ላይ በተለይ የተቃጡ ካላቸው የጽንፈኞች ጥቃቶች ጋር አዛምዶ ሆን ተብሎ በሰላማዊ ሲቪሎች ላይ የሚቃጣ ማንኛውም ጥቃት በእጅጉ የሚያውክና የሚያስቆጣ የከሃዲዎች ስራ እንጂ ሌላ መጠሪያ የማይገባው ነው ሲልም አውግዞታል። ጥቃቱ በቅርብ ዓመታት ውስጥ በአፍጋን በሲቪሎች ላይ ከተፈጸሙት ሁሉ እጅግ የከፋው ነው ተብሏል። ሆንግ ኮንግ ላይ ዛሬ በአስር ሺዎች የተቆጠሩ አፍቃሬ ዲሞክራሲ ሰልፈኞች በተከታታይ ለ11ኛ ሳምንት መንግስታቸውን በመቃወም አደባባይ ወጥተዋል። የሚወርደው ከባድ ዝናም ሳያግዳቸው ተቃውሟቸውን ማሰማት የቀጠሉት ሰልፈኞች በቤጂንግ ቁጥጥር ስር ወይም ግፊት ስር መሆኑ በሚነገርለት አስተዳደር ላይ የያዙትን የተቃውሞ እንቅስቃሴ አሁንም ሰፊ የህዝብ ድጋፍ እንዳለው ተዘግቧል። ለሳምንታት የዘለቁትን የተቃውሞ አድማዎች የሚያስተባብረው የሲቪል ሰብአዊ መብቶች ግንባር የተባለው ቡድን ዛሬ ምክንያታዊና ከግጭት የራቀ ላለው የተቃውሞ ሰልፍ ነው ጥሪ ያደረገው። ቀደም ሲል የተቃውሞ ሰልፎች ከፖሊስ ጋር በተደጋጋሚ ተጋጭተዋል። ባለፈው ሳምንት በሆንግ ኮንግ ዓለም አቀፍ አውሮፕላን ጣቢያም ለሁለት ቀናት ባካሄዱት የተቃውሞ ሰልፍ ቁጥራቸው 1000 የሚደርሱ በረራዎች መሰረዛቸው የሚታወስ ነው። ሰላም ዛሬ ከሁሉ ቀዳሚው ነው አለች ኪኪማ የ28 ዓመቷ የሂሳብ አያያዝ ባለሙያ ለአሶሺየትድ ፕሬስ በሰጠችው አስተያየት። እኛ እንደ መንግስቱ ያለመሆናችንም ማሳየት እንፈልጋለን ብላለች። የዝናብ መከላከያ ጃንጥላ የያዙት ሰልፈኞች ለነጻነት ታገሉ፣ ኮንግ ኮንግ ጎን ቁሙ እያሉ መፈክራቸውን ያሰማሉ። በወንጀል የተጠረጠሩ ግለሰቦች የፍርድ ሂደታቸውን እንዲከታተሉ ለማዕከላዊ ቻይና አሳልፈው እንዲሰጡ የሚፈቅደውን የቤጂንግ አስተዳደር ያቀረበውን ረቂቅ ሕግ በመቃወም የተቀሰቀሰው ሰላማዊ ተቃውሞ ረቂቅ ሕጉ ለጊዜው እንዲቆይ አስተዳደሩ ከተሰማ በኋላ ቀጥሏል። ለዚህም ዋነኛው ምክንያት ግዛቲቱ ከእንግሊዝ ቅኝ ግዛት ነጻ ከወጣችና ከቻይና ጋር ከተቀላቀለችበት ጊዜ አንስቶ ተፈጻሚነት ያገኘው አንድ አገር ነገር ግን ሁለት ስርዓት በሚለውና ለሆንግ ኮንግ ከማዕከላዊ ቻይና የተለየ አንጻራዊ ነጻነት የሚሰጠው አሰራር እየተገፋና ነጻነታችንም እየተሸረሸረ ነው በሚል ነው። በወንጀል የተጠረጠሩ ግለሰቦች የፍርድ ሂደታቸውን እንዲከታተሉ በሚል በማዕከላዊ ቻይና አሳልፎ እንዲሰጡ የሚፈቅደውን ረቂቅ ሕግ መፋቅ ወይም መነሳትን ጨምሮ የተቃውሞ አድራጊዎቹ ተፈጻሚ ሆነው ለማየት የሚሿቸው አምስት ጥያቄዎች እንዳላቸው ተዘርዝሯል። የተሻለ ዲሞክራሲያዊ ነጻነት እንደ አውሮፓውያን የዘመን አቆጣጠር በ1997 የተደረሰው ስምምነት አካል የሆነው ለአቅመ አዳም የደረሰ ዜጋ በሙሉ ያለምንም ገደብ የመምረጥ መብት እንዲኖረው የሚሉት ከዝርዝሮች ውስጥ ናቸው።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 12 2011 ዓመተ ምህረት ምሽት ፕሮግራም ነው።
ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ
የስርዓት ጭቆና ነው እንጂ አንድ ብሔር ሌላውን የጨቆነበት ሁኔታ በኢትዮጵያ ታሪክ ውስጥ የለም።
ዶክተር እርቁ ይመር የኢትዮጵያዊነት ሰብሳቢ፣
ኢትዮጵያ በታሪኳ ሌሎችን የሚያስቀና በህዝቦቿ መካከል ከመቻቻል አልፎ ወደ መተቃቀፍ የደረሰ ጠንካራ ግንኙነት የሰፈነባት ሀገር ነበረች።
አቶ በትሩ ገብረ እግዚአብሔር የኢትዮጵያዊነት አባልና የመጀመሪያ ሊቀመንበር ይዘናቸዋል ሁለቱንም። አሁን ወደ መጀመሪያው ቅንብር እንዝለቅ።
ተከታዩ ዘገባ የአማራን ክልል አቋርጦ ወደ ትግራይ ክልል የሚወስደው መንገድ ሁኔታን የሚመለከት ይሆናል።
አማራና ትግራይ ክልሎችን የሚያገናኘውና ወደ አዲስ አበባ የሚወስደው አላማጣ ቆቦ መንገድ መዘጋትና መከፈት ንግግር ያለፈው ሳምንት የሞቀ ጉዳይ ሆኖ ነበር። ለመሆኑ መንገዱ ተዘግቷል ወይስ ክፍት ነው? ክፍት ከሆነ የህዝብ ማመላለሻ ወይም የሸቀጣ ሸቀጥና ቁሳቁስ ማጓጓዣ በአግባቡ ይንቀሳቀሳሉ? ይመላለሳሉ? ንግዱስ? ማብራሪያ ለሚሹ አድማጮች ምላሽ ሊሰጡ ይችላሉ ያልናቸውን አካላት ጠያይቀን ዘገባ አሰናድተናል። ፌዴራሉ የትራንስፖርት ባለሥልጣን ምላሽ ሰጥቷል። ጽዮን ግርማ ተከታዩን ዘገባ አዘጋጅታለች።
በጥቅምት ወር 2011 ዓመተ ምህረት ከ11 ወራት በፊት ማለት ነው፣ የአሜሪካ ድምጽ የአካባቢውን ሰዎች ፖሊስና የሚመለከታቸውን አካላት ጠቅሶ ባጠናቀረው ዘገባ ይህ ትግራይን ከአማራ ክልል የሚያገናኘው አላማጣ ቆቦ መስመር ለሁሉም ተሽከርካሪዎች ለቀናት ዝግ ሆኖ መቆየቱን አስደምጦ ነበር። በወቅቱም መንገዱ የተዘጋው በአላማጣ ከተማ የታሰሩ ሰዎች እንዲፈቱላቸው በጠየቁ የቆቦ ከተማ ወጣቶች መሆኑም ተገልጾ ነበር። አማራና ትግራይ ክልልን የሚያገናኛቸው እንዲሁም ትግራይን ወደ መሀል ሀገር የሚወስደው ይህ የአላማጣ ቆቦ የመኪና መንገድ አሁንስ ዝግ ነው ወይስ አይደለም የሚለውን ዘገባ ለማሰናዳት መጀመሪያ በዚህ አካባቢ ምን አይነት የትራንስፖርት እንቅስቃሴ ይደረግ ነበር፣ አሁን ያለው ሁኔታ ምን ይመስላል የሚለውን መፈተሽ ለዚህ ዘገባ አስፈላጊ ሆኖ ተገኝቷል። ከዚህ ቀደም ከአዲስ አበባ ተነስቶ የአማራን ክልል አቋርጦ ወደ ትግራይ ለመግባት ሁለት አይነት የትራንስፖርት አገልግሎት ይሰጥ ነበር። አንደኛው በፌዴራል የትራንስፖርት ባለስልጣን ስር የሆነውና አውቶቡሶቹ የሚያስከፍሉት የትራንስፖርት ዋጋ ቁርጥ ታሪፍና ስምሪት የሚሰጣቸው የሀገር አቋራጭ አውቶቡሶች የሚባሉት ናቸው። እነዚህ አውቶቡሶች መነሻቸውን ከአዲስ አበባ ላምበረት መናኸሪያ አድርገው በደሴ ወልዲያ አቋርጠው አላማጣን አልፈው መሆኒን አቋርጠው መቀሌ የሚገቡት ናቸው። ከመቀሌም በዚሁ መንገድ ወደ አዲስ አበባ የሚመለሱት ናቸው። ይህ መደበኛ የሚባለው የህዝብ ትራንስፖርት አገልግሎት ነው። ሁለተኛው ደግሞ ቁጥጥሩ በፌዴራል ትራንስፖርት ስር ሆኖ ነገር ግን መስመርና ታሪፍ በራሳቸው አውጥተው አገልግሎት የሚሰጡ ልዩ የሚባሉ አውቶቡሶች ናቸው። እንደ ትራንስፖርት ባለስልጣን መረጃ እነዚህ መካከለኛ ገቢ ላላቸው ሰዎች በአገር አቋራጭና በአውሮፕላን መካከል አገልግሎት የሚሰጡ ደረጃ አንድ የሆኑ 9 ማህበራት ስር ያሉ አውቶቡሶች ናቸው። እንደ ሰላም፣ ዋሊያ፣ አባይ፣ ዘመንና የመሳሰሉት በዚህ ስር ይጠቀሳሉ። እነዚህ ሁለት አይነት አውቶቡሶች አቋርጠው የሚያልፉት በወቅቱም ግጭት የተከሰተበት አላማጣ ከተማ ነውና የአላማጣ ከተማ ከንቲባ አቶ ሀብቶ ሞረታን በዚህ መንገድ ያለው እንቅስቃሴ ምን ይመስላል ብለናቸዋል።
አሁን በፊት መንገዶቹ ሁሉ ተዘጋግተው ያው በዚህ ማለፍም ማባረትም ሙሉ ለሙሉ ነበር ይታወቃል ማለት ነው። አሁን ከዛ በኋላ ያለውን ነገር መንገዶቹ በተለያየ መንገድ እየሄደ ህብረተሰቡን በተለይ የትግራይ ህዝብ ያለው የአላማት አንዱ ሆነ የተለያየ አካባቢ ቢሆን እንደ ዋነኛ አማራጭ አድርጎ የሚወስደው በሌላ መንገድ አድርጎ ወደ አዲስ አበባ የሚገርበት ሁኔታ ከርመዋል። እንደዛ እስካሁን ድረስ ባለውም እንደዛ እየተካሄደ ነው ያለው። ዋናው ነገር እንደዚህ ሊሆን የቻለው አሁን መንገዱ ክፍት ነው ክፍት አይደለም ለማለት መንግስት ሙሉ ለሙሉ ክፍት አድርጌዋለሁ የሚለውን ነገር ማስቀመጥ ያለበት ይመስለኛል። አሁን ምክንያቱም ከአሁን በፊት አንድ ጊዜ ይዘጋና በሌላኛው ጊዜ ደግሞ እንደገና ይከፈታል፣ ሌላ ጊዜ ይዘጋል። ስለዚህ ዛሬ ደግሞ ተዘጋ፣ ዛሬ ደግሞ ተከፈተ እየተባለ ወደ ጥርጣሬና ወደ አልሆነ ነገር እየገባ ህብረተሰቡ ስለነበረ ከዛ በኋላ ያለው አማራጭ በሌላ አካባቢ መውሰድ ነው ብሎ ከወሰደ በኋላ በዚህ የሰላም አውቶቡስን የሌሎችን በዚህ የሚያልፍበት ሁኔታ የለማሆን ባላማጣ ቢሆን ግን ዋናው ነገር አሁን ክፍት ነው ምንም ችግር የለውም የሚባል አስተሳሰብ ካለ ይህን ለህብረተሰቡ ይፋ ነው። አሁን ክፍት ነው ክፍት አይደለም ምክንያቱም ከአሁን በፊት ክፍት እስካልነበረ ድረስ አሁን ክፍት ሆነዋል ብለን እኛ ተማምነን በዚህ ነው ዋናው እኛ መንገዳችን እና በዚህ አድርጋችን መሄድ ትችላላችሁ ብለን አፏችን መልሰን መናገር የምንችልበት ሁኔታ የለም ማለት ነው።
የፌዴራል መንገድ ትራንስፖርት ባለስልጣን የህዝብ ትራንስፖርት አገልግሎት ዘርፍ ዳይሬክተር አቶ ተስፋዬ በላቸው የተለየ መረጃን ይሰጣሉ። በ2009 በ2010 እና በ2011 መግቢያ ላይ አልፎ አልፎ በተለያየ ጊዜ በመላው አገሪቱ እዚህም እዚያም በሚፈጠሩ ግጭቶች ምክንያት መደበኛ መንገዶች የተዘጉ ለጥቂት ቀናት ለትራንስፖርት አገልግሎት ዝግ ነበሩ። ከዚህ ውጭ ግን በአሁኑ ወቅት ከአዲስ አበባ ደሴ ወልዲያን አልፈው አላማጣን አቋርጠው መቀሌ የሚገቡት መደበኛ የአገር አቋራጭ የህዝብ አመላለሻ መስመር በፍጹም አልተዘጋም፣ መደበኛ አገልግሎትም እየሰጡ ነው ይላሉ።
በተለያየ ወቅት ላይ መንገዶች መከፈት የመዘጋት ሁኔታ ነበሩ። በፊት በተለይ በ2010 አካባቢና ከዛ በፊት በነበሩ ፍጥናት አንድ ቀን ሁለት ቀን የመዘጋት ጉዳይ ነበረ። አሁን ባለው ሁኔታ ግን የተዘጋ መንገድ የለም። የሚመለከተኝ የህዝብ ትራንስፖርት ነው። በህዝብ ትራንስፖርት ሁሉም የህዝብ ትራንስፖርት በደሴ በወልዲያ አቋርጦ ነው ወደ መቀሌ የሚሄደው ያለን መረጃ ነው። እነዚህ መነሻም ከላምበረት መናሪያ የሚነሱ ሀገር አቋራጭ ትራንስፖርት ይሰጡ ደሴ የሚነሱም ይህን አገልግሎት ሲሰጥ ነው እናውቃለን። ስለዚህ አሁን ተዘጋ የሚባል በእኛ የምናውቀው በእርግጥ የለም። በተለይ አሁን ቅርብ ጊዜ ጀምሮ ማለት ነው። ይህንን አመትም ባለፈው አመት ጀምሮ ተዘጋ መንገድ እኛ ሪፖርት የለንም። አገር አቋራጭ ትራንስፖርት መቶ በዚህ ነው የሚሄዱት። እውነት ነው ማለትም ማረጋገጥም ይቻላል። ተቆራርጦ ማያውቅም እንዳልኩት በፊት በነበሩ አንዳንድ ጊዜያት የተቋረጠበት ወቅት እንደነበር አስታውሳለሁ። በአሁኑ ሰዓት ግን ይሄ ሁኔታ የለም። በፊትም በሚቆራረጥበት በነበረ ጊዜም በእኛ እውቅና በአፋር ክልል ሄድ እንደነበረ እናውቃለን። ትራንስፖርት ዋጋውንም አስተካክለን ማለት ነው። ከዛ ውጭ ግን ትራንስፖርት ታሪፍም መንግስት በዚህኛው በአፋር ክልል እንደሄድ ተሰርቶ ስምሪትን ተፈቶ አያውቅም። ይሄ ከእውነት የራቀ ነው።
የአላማጣ ከተማ ከንቲባ አቶ ሀብቶን በበኩላቸው የአካባቢው ህብረተሰብ ሰላም ተመልሶ ወደ ቀደመው እንቅስቃሴ እንዲገባ ጽኑ ፍላጎት ቢኖረውም የትራንስፖርት እንቅስቃሴው ይህንን ሁኔታ አያሳይም፣ ከዚህ ቀደምም ቢሆን አመቺ ስለሆኑ ስለማያጉላሉና ፍጥነት ስላላቸው ህብረተሰቡ የሚመርጠው እንደ ሰላም ባስ ያሉትን ልዩ ባሶች ነበር። እነርሱ ደግሞ ባላማጣ በኩል ከዚህ ቀደም ያልፉ እንደነበረው አሁን አያልፉም ይላሉ።
ዋናው ችግር ሆኖ ያለው አሁን የስነ ልቦና ችግር ነው። የስነ ልቦናዊ ችግር ምን ማለት ነው? ፕራክቲካል ሂዶ ሲያገኘው ብዙ ችግር አሁን በሁለት ሶስት መኪና ተመላልሰን ሂደናል። በዛ እንዳንዞርም ገንዘብ የለንም እንዳማራጭ በዚህ እንሄድ ብለው ከአንድ ሚኒባስ ወደ ሌላ ሚኒባስ ከሌላ እየተገላበጠ የሚሄድ ሰው ጭራሽ የለም ሊባል አይችልም። ግን ያንንም ብዙ እንግፍ ደርሶበት ነው አዲስ አበባ የሚደርሰው። ስለዚህ ሁሉ ያለው ሳይኮሎጂካል ፕሮብለም ፕራክቲካልም ያጋጥመኛል ብሎ ሰው ስለሚያስብም ጭምር ምክንያቱም በይፋን እኛ ኃላፊነት እንወስዳለን ተብሎ እስካልተወሰደ ድረስ ሰው የሚመርጠው በሌላ በኩል እየሄድ ነው ያለው። ለዛኛውም በእኛ ላይ በዚህ ከተማ ራሱ የራሱ ተጽዕኖ አሳድሯል። ከአሁን በፊት ናት አውቶቡሶች እኛ ጋር አርፈው ነበር ወደ ሌላ የሚሄድ አሁን ያ የሚባል ነገር የለም። ሰላምን እንኳ በራሳችን በህብረተሰቡ ጥረት ወደ ተሻለ ነገር የተመለሰበት ሁኔታ ቢኖርም የከተማውን እንቅስቃሴና ኢኮኖሚ ከራሱ ውጭ በሌላ በትራንስፖርት መንገድ የሚያገኘው የነበረው ነገር ግን እያገኘ አይደለም የሚል መልእክት ነው ያለው።
የትራንስፖርት ባለስልጣኑ አቶ ተስፋዬ ሰላም ባስን ጨምሮ በልዩ የተመዘገቡትና ወደ መቀሌ እንቅስቃሴ የሚያደርጉ ደረጃ አንድ አውቶቡሶች በዚህ መንገድ ማለፍ ማቆማቸውን ያረጋግጣሉ። ምክንያቱ ደግሞ ከደብረ ሲና እስከ ወልዲያ ያለው የፍጥነት መገደቢያ ወይም ስፒድ ብሬከር መንገዱ አደጋ እያደረሰ ነው የሚል አቋም ባላቸው ሰዎች በዘፈቀደ በመሰራቱና አመቺ ባለመሆኑ ከዚህ ቀደም ግጭት ሲፈጠር መጠቀም በጀመሩት አፋር በኩል ያለውን ተለዋጭ አማራጭ መንገድ እየተጠቀሙ ነው ይላሉ።
ምናልባት የልዩ ባሶች ከሆነ ግን የልዩ ባሶች በራሳቸው ኬዝ እና በፊትም ተፈጥሮ በነበረው ኬዝ በራሳቸው መንገድ ይህንን ሰመራ የአፋርን መስመር የሚሄዱበት ሁኔታ እንዳለ ይታወቃል። ምን ማለት ነው? ከደረሲና እስከ ወልዲያ ባሉ መንገዶች ላይ ስታንዳርዱን ያልጠበቀ የስፒድ ብሬከሮች አሉ። ልዩ ባሶች ደግሞ መጠናቸው፣ ቁመታቸው፣ ከመሬት ያላቸው ከፍታ በጣም ዝቅተኛ ስለሆነ እና ይሄ ከስፒድ ብሬከሩ ጋራ ያለው መንገድ ስላልተመቻቸው በተለይ መቀሌ የሚሄዱት በዛ እንደሚዞሩ እናውቃለን። የልዩ ባሶች በቁጥርም ከአምስት ከስድስት የሚያበሉት ማለት ነው። ልዩ ባሶች ደሴም ይህንንም ተቋቁሞ ደሴ የሚሉ አሉ። ሰው ይሄ መንገድ አልተቆራረጠም፣ የምናውቀው ይሄን ነው። ይሄ ነገር እንግዲህ የሚመለከታቸው አካላት በተለይ የኢትዮጵያ መንገዶች ዋና መንገዶች የሚሰሩ አካላት እንዲሁም የክልል መንገድ የሚመለከታቸው አካላት ማስታወቅ እንዳለባቸው በተለያየ መድረክ በኛ በኩልም ሪፖርት ቀርቧል። ምክንያቱም አዳመቹ የተሰሩት በአካባቢ ሰሩ ናቸው። ከትራፊክ አደጋ ከመቀነስ ጋር በተያያዘ የተሽከርካሪ ፍጥነት ለመገደር ታስቦ የተሰራ ነው። ሰው ይሄ ደረጃ እንዳልጠበቀና ለተሽከርካሪዎች ምቹ እንዳልሆነ እንደውም በትራፊክም አደጋ ምክንያት ሊሆን እንደሚችል በአንዳንድ መገለጫዎችም ስላሳየን ይስተካከላል የሚል እምነት አለን። ከአዲስ አበባ የሚነሳው እኛ የትራንስፖርት አገልግሎት የምንሰጠው ዋና መንገድ የሚባለው ከላምበረት መናሪያ የሚነሳ በደሴ፣ በወልዲያ፣ በአላማጣ፣ በመሆን ያቋርጠው መቀሌ የሚገባ ነው። ያለን መስመር ነው በዋናነት። ከዚህ ውጭ ግን በተለያየ መንገድ መቀሌ መግባት ይቻላል። በደብረ ማርቆስ አድርጎ ባህር ዳር፣ በጎንደር ሽሬ መግባት ይቻላል። በአዋሽ በሰመራ አድርጎ መግባትም ይቻላል ከአዲስ አበባ ተነስቶ። ስለዚህ የተለመደውና ትክክለኛው መንገድ እኛም ታሪፍ አውጥተን ትምህርቱን የምንመራበት ከላምበረት መናሪያ በደሴ ወልዲያና ባላናጣ መሆን መቀሌ የሚለውን ነው።
ስለዚህ ይሄ መንገድ ክፍት ነው።
ምንም ማረጋገጫ ይህንያል ስንጠያቅበትም ጉዳይም አይደለም። ምናልባት እናንተ ወኪሎች ካለ እኮ ጠዋት ላምበረት መናሪያ ገብቶ መቀሌ የሚጓዘውን ሰው ማየት ብቻ ነው። መቀሌ ብቻ ሳይሆን የተለያዩ ወረዳዎች፣ የተለያዩ ዞኖች የሚሄዱ እንደ አላማጣ ሄዳለን፣ በዚህ ወደ ሰኔ የሚሄደው ወደ ሽሬ የሚሄደውም በዚህ መስመር ነው የሚሄደው። ሌሎችም የትግራይ ዞኖች እንቅስቃሴ የምናደርገው
የአማራ ክልል መንገድና ትራንስፖርት ቢሮ ምክትል ቢሮ ኃላፊ አቶ ውቤ አጥናፉ በአሁኑ ሰዓት ከአማራ ክልል ከተሞች ወደ የትኛው ማጎራባች ከተሞች የሚደረጉ የትራንስፖርት አገልግሎት ክፍት ናቸው ይላሉ።
እኛ ስለ መዘጋቱ የደረሰን መረጃም የለም። የምናውቀው ነገር ቢኖር ከሁሉም ክልሎች አጎራባች ክልሎች ጋር ያለን የትራንስፖርት ግንኙነት ጤናማ ሆኖ እየተካሄደ ነው የሚል ሪፖርት ነው ያለን። ባለፈው ወቅት የተወሰነ ከቤኒሻንጉል ጉሙዝ ጋር በነበረ ግጭት ምክንያት የተወሰነ ተቋረጠ ከመሆኑ ውጭ ያለ አጎራባሽ ክልሎች ከሁሉም ጋር ከትግራይ ብቻ ሳይሆን ከሁሉም ጋር አሁን ያለው የትራንስፖርት እንቅስቃሴ ግንኙነቱ ጤናማ ነው የሚል ነው ያለን። እንደ አማራ ክልል የልዩ ባሶችን እና ከአዲስ አበባ ተነሽ ሆነ ወደ ሁሉም ትይ ከተሞች የሚደረገውን የትራንስፖርት ስምሪት አማራ ክልል ስለማያሰማራ ይህን ክፍተት ይኖር በዛም ይሄዳሉ አይሄዱ የሚለውን የመከታተል ግዴታም ኃላፊነቱም ስለሌለን እሱ ጋር መረጃ በተጨባጭ ለመስጠት ሊቸገር ይችላሉ። በአጠቃላይ ግን ከአዲስ አበባ ተነሹ ነው በደሴ ኮረም አድርገው ሰቆጣ ድረስ የሚሄዱ የሀገር አቋራጭ አውቶቡሶች ስምሪት አለ። ይሄ ላይ አሁን እየተሰራ ያለ ነው። በሌሎችም ተመሳሳይ ትራንስፖርት ግንኙነት እየተካሄደ ነው። ለምሳሌ ከሰቆጣ በኮረም መቀሌ ድረስ የአማራ መኪኖችን ገብተው አገልግሎት ይሰጣሉ። የትግራይ መኪናዎችም ስምሪት ይዘው ከኛ ክልል ከተሞች ጋር እየተገናኙ የትራንስፖርት አገልግሎቱ እየተካሄደ ነው ያለው። እንግዲህ ከሁለት ዓመት በፊት በነበረው የጸጥታ ችግር ምክንያት ተቋርጦ የነበረውን የትራንስፖርት አገልግሎት ሀገር አቋራጭ አውቶቡሶች፣ ልዩ ባሶች የምንላቸው አማራ ክልልን አቋርጦ የመሄድ ፍላጎት ከሌለ ካልሆነ በስተቀር አሁን ባለው ሁኔታ ሰላማዊ የሆነ የትራንስፖርት እንቅስቃሴ እየተካሄደ ነው የሚል ሪፖርት ነው ያለን። እኛም ያለን ክትትል ይሄ ነው። ከዚህ በተለየ ደግሞ የአማራ ክልል መንገድና ትራንስፖርት ቢሮ በዛ አልፈን ለመሄድ የምንችልበት እድል ስላልተፈጠረ ይሄ ጉዳይ ትኩረት ተሰጥቶ ኃላፊነት ወስዳችሁ ስሩልን የሚልም ጥያቄ፣ ችግር ገጠመልን የሚልም ሪፖርት ቀርቦልንም አያውቅም። ለመጀመሪያ ጊዜ በእናንተ በኩል ይሄ ጥያቄ ሲቀርብ ነው። ምናልባትም የፌዴራል መንግስት ስለሚመለከት ከሆነ ካልሆነ በስተቀር በዚህ ምክንያትም በክልል ያለኝ መረጃ ይሄ ነው።
በጥቅምት ወር 2011 ዓ.ም አላማጣ ከተማ የታሰሩ ሰዎች ይፈቱ በሚሉ የቆቦ ከተማ ወጣቶች የአላማጣ ቆቦ መስመር ለቀናት ተዘግቶ መቆየቱን፣ በተጨማሪም ለበዓል የተጫኑና ወልዲያን አቋርጠው ወደ ትግራይ በመጓዝ ላይ ያሉ በጎች በወጣቶች መዘረፋቸው፣ እንዲሁም ወደ ትግራይ ክልል ይጓዝ የነበረ ተሳቢ አማራ ክልል ውስጥ ታግቶ መዘረፉን በተመለከተ ሲዘገብ መቆየቱንና ይህም የፈጠረው ስጋት የትራንስፖርት አገልግሎቱ እንዲገደብ አድርጎታል በሚል የሚነሳውን ወቀሳ አንስቼ አቶ ወቢያጥናፉን ጠይቄያቸዋለሁ።
በዛ ነበር የነበረ ወደ ከትግራይ ክልል ወደዚህ ሲመጣ ወይም ወደ ትግራይ ክልል ሲሄድ ብቻ ሳይሆን በነበረው በወቅቱ የጸጥታ ችግር ምክንያት ባህር ዳር ላይ ሌሎችም አካባቢ እንደዚህም አልፎ አልፎ የተደረገ ጉድለት እንደነበረና ችግር እንደነበር ሁላችንም እናስታውሳለን። ከዛ በኋላ ግን ነገሮች ሁሉ መልክ ይዘው ወደ ሰላም መጥቶ ህዝብ ለህዝብ ውይይት ሁሉ ተደርጎ እዚህ አማራ ክልልም ያለው የጸጥታ ሁኔታ የተደረገ ተከታታይ ውይይት የማረጋጋት ስራ ተሰርቶ የትራንስፖርት እንቅስቃሴው ከዛ በኋላ ሰላማዊ ሆኖ ተቀጥሏል። ስለዚህ ያን ጊዜ የነበረው ችግር አሁንም እንደቀጠለ ይሆናልና ወደዛ መሄድ አንፈልግም የሚል ሀሳብና ፍላጎት ካለ እነዚህ አካላት ከኛ ክልል ጋርም በተጨባጭም ውይይት ተደርጎ ኃላፊነት እንድንወስድላቸውም ተጠይቀን የክልሉ መንግስትም እንዲህ ስለማለቱ እንደ ትራንስፖርት ሴክተር እኛ ነው እንጂ የምናገረው ማረጋገጥ አልችልም። በትራንስፖርት ሴክተር በኩል ግን እንደ አይነት ስምሪት ለማድረግ እንደ አይነት እንቅስቃሴ ስናደርግ ይሄ ችግር ደርሶብናል ወይም እንደ አይነት ስጋት ስላለን ሊስተካከልልን ይገባል የሚል ጥያቄ ያቀረበልንም አካል የለም። ጥያቄ ያቀርበልንም ደግሞ ምላሽም ያልሰጠንበት ወቅትም አጋጣሚም የለም። ያን ጊዜ እኮ ቀርቶ አሁንም እኮ ከሌሎች ክልሎች ጋርም እንደ አይነት የጸጥታ ስጋቶች አሉ። እንዲህ ሲሆን የተመታ ተሽከርካሪ ሊሆን ይችላል ከዚህም ከዛም። ነገር ግን በወቅቱ በሚደረግ ችግሩን የማረጋጋት ጸጥታውን የማረጋጋት ስራ በሚመሰራት ምክንያት ወዲያውኑ ይረግባሉ፣ ስራ ተመልሶ ይጀመራል። ስለዚህ ስፔሲፊካሊ ከትግራይ ክልል ጋር ተያይዞ በአማራ መንገድና ትራንስፖርት ቢሮ የችግሮቹ በዚህ መንገድ ሊፈትኑ ይገባል የሚል ጥያቄ ቀርቦ አንፈታም አላልንም። አሁንም በአንዳንድ ጉዳዮቹ ከቢሮ ጋርም የምንሰራቸው ስራዎች አሉ በጋራ ስምሪት እንዲህ በመሳሰሉት ጉዳይና ምናልባት አማራ ክልል ላይ ብቻ ተለይቶ በዚህ መንገድ የተነሳ ጥያቄ ካለ እንደ ቢሮ የምናውቀው ይሄ ስለሆነ በዚህ ልክ እየሰራን ነው። አሁንም አማራ ክልል የድርሻውን መውሰድ የሚገባው ይሄ ጉዳይ አለ፣ በዚህ መንገድ ይህን ይዞ መስራት አለበት የሚል ጥያቄ ከመጣ የጋራ መድረክን በመፍጠር ፌዴራል ጋርም ሆኖ በመስራት እንደ መንገድና ትራንስፖርት ቢሮ እንደ አማራ ክልል ችግሩን በመፍታት ረገድ አሁንም መስራት እንችላለን በጋራ የሚል ሀሳብ ነው የሚኖረኝ።
ክፍት ነው በተባለው በዚህ የደሴ ወልዲያ አላማጣ መስመር ከልዩ ባሶቹ ውጪ ያለው እንቅስቃሴ ምን ይመስላል የሚለውን ከአሽከርካሪዎች ለማጣራት ወደ አላማጣ ስልክ ደውዬ አንድ አሽከርካሪ አነጋግሬያለሁ።
እያሱ ትኩ ይባላል።
እሺ አቶ እያሱ በምን ስራ ነው የተሰማሩት?
በመኪና ዙሪያ ነው የምሰራው ነው። ከዛ አንዳንዶችም የህዝብ አገልግሎት ነው፣ በዛ ዙሪያ ነው የምሰራው።
የመኪና ትራንስፖርት የህዝብ አገልግሎት ይሰጣሉ?
አዎ።
ከየት ወዴት ነው የሚሰሩት?
ከመቀሌ አላማጣ ድረስ ነው የምሰራው ዋና ስራዬ። ሌሎች ግን ኮንትራክት ሲገኝ አንዳንድ ነገር ሲገኝ ደሴም አዲስ አበባም ቁልቢም ድረስ ሰሞኑ አሁን ተመላልሰናል።
ከመቀሌ አላማጣ በየት በኩል አድርገው ነው የሚሄዱት?
በአለማጣ መሆኒን አርገሽ አድቀይህ አርገሽ ሔዋን አርገሽ መቀሌ ትገቢያለሽ።
የአማራ ክልልን መንገድ አልፎ ወደ አዲስ አበባ የሚያቋርጠው መንገድ እስከ ዛሬ ሲጠቀሙበት የነበረው መንገድ የትኛው ነው? አሁንስ እሱን ይጠቀማሉ ወይ?
ኦኬ፣ አሁን ሁለት አማራጭ ነው ያለሽ። አሁን ለምሳሌ በዚህ በቆቦ በወልዲያ በደሴ አርገሽ አዲስ አበባ መስመር አለ። አንድ እንደገና በሀራ በአፋር አርገሽ አዲስ አበባ በናዝሬት አርገሽ የሚዞሩ መንገድም አለ። ከዛ ሌላው እንደገና ከአዲስ አበባ ተነስተው በአፋር በናዝሬት አርገው በሎጊያ ሌላ ሶስተኛ መስመር አለ። ያው እኛ የምንጠቀመው ግን ሁለቱን ነው የምንጠቀመው፣ ከአለማጣ ወልዲያ ደሴና ከአለማጣ ወልዲያ ሀራ አርገሽ አዲስ አበባ ማለት ነው።
በኢትዮጵያ በተለይም ደግሞ በአማራና በትግራይ አካባቢ ላይ የተፈጠረ ግጭቶች ነበሩ። ወጣቶች መኪና አስቁመው የመዝረፍ በዛ በኩል የሚያልፉትን ነገሮች ላይ መኪና መስታወት የመሰባበር ነገር ነበር እና እንግዲህ በአብዛኞቹ ሰው አስተሳሰብ እሱ ነገር ቆሟል፣ መንገድም ተጀምሯል የሚል ነበር። ሰሞኑን ግን አንድ ዓመት ሆኖታል የአካባቢ መንገዱ ከተዘጋ የሚሉ ነገሮች መጥተዋል እና እስቲ እርስዎ በዛ አካባቢ ካሉ ሁኔታውን ይንገሩን።
አዎ፣ አሁን ምን አለ መሰለሽ፣ ይህ የሚባለው ነገር እንዳንቺም ከተለያዩ ማስ ሚዲያዎች እያየ ነው ነው። ግን ዋናው ሜዳ ላይ ያለው ነገር አሁን በዚህ በአለማጣ በወልዲያ በደሴ ያለው መንገድ በእርግጥ ኮምፎርት የለውም። ለምሳሌ ይሄ ብሮከር የሚባል ነገር አለ። አሁን ኢትዮጵያ ውስጥ የተሰራ በየአንዱ ከተማ ውስጥ ራሱ ሶስት አራት ብሬከሮች አሉ እና እንደ ድሮ ኮምፎርት የለውም። በፍጥነት ደርሰህ መመላለስ የማትችልበት ሁኔታ አለ። ይሄ በተሰራ በአሁኑ ባልኩሽ ነው። እና እንደገና ሰው አንዳንድ አካባቢ ላይ የሚሰበክ ነገር አለ። ለምሳሌ በደሴ እንደምትዩ ዝግ ነው፣ እንዲህ ዘረፋል እንዲህ የሚባል ነገር አለ። ግን ለምሳሌ በዚህ አራት ቀን እኮ አምስት ቀን ውስጥ እኔ በእርግጠኛ ነኝ መምረጥ ደርሼ መጥቻለሁ። የሆኑ ኮንትራት ይዘው ደስ ያድርሼ መጥቻለሁ እና የሚባለውን ነገር እኔ አላየሁም አልሰማሁም።
የትግራይ ተወላጅ የሆኑ መኪና አሽከርካሪዎችን ወይም ደግሞ የትግራይ ተወላጅ እንደሆኑ የሚገመት ሰዎች ላይ ጥቃት ያደርሳሉ ወጣቶች በሚል ይነገራል እና እሱንስ በተመለከተ
ይህን የራሴ እኮ የትራንስፖርት አክሰስ ይሰጣል ያልኩሽ ምንትን ታርጋው የትግራይ ነው የሚለው እና ሻልኩሽ በዚህ ሰው በዚህ ወር ውስጥ ከአሜ 19 ጀምሮ በሀራም ሂጃለሁ ገብርኤል ቅልቢ ገብርኤል ሰው ላደርግ አሁን እንደገና በዚህ ሶስት ቀን በአራት ቀን ውስጥ ማለት ነው ደርሼ ደሴ ሰው አድርሼ መጥቻለሁ። እንደምትዩ ግን አንዳንድ ዝም ብሎ የተለየ ነገር ያላቸው ሰዎች ሊያደርጉ ይችላሉ እንጂ ህዝቡ በስነ ስርዓት እየከተረ ይዘርፋል የሚባለው ነገር ትንሽ እንትን አላለኝም።
ለምሳሌ ዘይት እንደዚህ እህል ምናምን ሜዳ ላይ ተጥሎ ታይ ነበረ። ለምሳሌ ከዚህ ቀደም ጥቅምት አካባቢ ላይ አላማጣ ከተማ የታሰሩ ሰዎች እንዲፈቱ በሚል መስመር የተዘጋ ለቀናት፣ በወልዲያ በኩል ደግሞ ለበዓል ሲጓዙ የነበሩ በጎች ተዘርፈዋል የሚሉ ነገሮችን እናይ ነበር እና እነሱ አልነበሩም ነው እንዴት ነው እስቲ?
እውነት ነው ከአመት በፊት ምናምን ይሄ እንትን እውነት ነው ተደርጓልም ታይቷልም። ያን አባገር ለውጥ በመጣው ሰዓት የምትይው ወልዲያ ላይ የሆነ ወደ ትግራይ የሚሄዱ የበጎች ፍየሎች የተዘረፉበት ጊዜ ነበር። እንዳልሽው አንዳንድ እህሎችም ይደፋሉ። እንደገና አለማጣል በነበረው አንዳንድ የህዝብ እንቅስቃሴ ቆቦ አካባቢ ተዘግቶ ነበር። በተለያዩ ጊዜዎች ሆነዋል። ግን ባለው ሲትዌሽን ክፍት ነው በእርግጠኛነት።
በመቀሌ ዩኒቨርሲቲ የታሪክ ትምህርት ክፍል በማስተማርና በምርምር ስራ ላይ የሚያገለግሉት አቶ ወልዱ አብርሃም በዚህ መንገድ ላይ እንቅስቃሴን ያደርጋሉ፣ አካባቢውንም ያውቃሉ ተባልኩና አስተያየት ጠየኳቸው።
እዛ በማስተማርና በምርምር ስራዎች የሚሰማራው ስለዚህ በዛ ቦታ በአላማጣ በዋጃ በቆቦ አካባቢ ብዙ ጊዜ ነው መላቸ ብቻ እዛ አንዳንድ ምርምር ስራ አካሄዳሉ። የዛ አካባቢ ተወላጅም ነኝ በነገራችን ላይ እኔ አሁን እንደ አይን ምስክር ነግርሽ ይሄ መንገድ ለአንድ አመት ሙሉ አልተዘጋም። ተዘግተዋል ማለት ግን መዝጋት ማለት ኢንተረስት ኦፍ ዋት ነው ማየት ያለብን። መንገድ ተዘጋ የሚሉ ፖለቲካሎች አሁን የተለያዩ እነሱም ይፈል ከአማራ ክልል ወደ ትግራይ እንዲሄድ የሚፈለግ ነገር ለምሳሌ እንደ ቢራ የቢራ ውጤቶች አብዛኛው ጊዜ እነሱ አይከለከሉም። የጥራጥሬ እንደ የምንምልስ የቤት እንስሳት እንደ በግ ምናምን ወይ ደግሞ ፍየል ሊሆን ይችላል። ይሄ የምግብ እና ምግብ አይነቶች ግን የተፈጥሮ የሆኑ ማለት ነው። ይሄ ከእርሻ የሚገኙ ነገሮች ከአማራ ክልል እንዳይተላለፉ ሲስተማቲካሊ ተከልክለዋል። ይህ ነው መንገዱ ተዘግተዋል የሚባለው እንጂ መንገዱ እንደ በርሊን ምንድነው ሲሉ ግን ተገንብቶ ተዘግተዋል ማለት አይደለም።
መጀመሪያ የህዝብ ትራንስፖርት አገልግሎት ይሰጥ የነበረበት የህዝብ ትራንስፖርት መገልገያዎች ይተላለፉ ከነበሩበት እንነሳ። የህዝብ መገልገያ የትራንስፖርት አገልግሎት በመደበኛው መንገድ ያልፋሉ ወይ? አሁን ይሄዳሉ ወይ?
አሁን ከየት ወዴት የሚለው ማንሳት አለብን። አሁን ከአዲስ አበባ ወደ መቀሌ መሄድ ናቸው። ምክንያቱም መለየት አለብን። ከአዲስ አበባ ቀጥታ መቀሌ የሚያልፍ እንትን በዛ መምጣት ትቶታል። ምክንያቱም መጀመሪያ ይሄ ሰላም ባስ ምናምን አንዳንድ ችግር ሲፈጠር በቃ ብሎ በዛ በአፋር መንገድ ተጀመረና መንገዱን ተመቻቸው ሰላምም ሆነ ከዛ በዛ ጥሩ ይሁን አይሁን ክፈት አይክፈት ከካሁን በኋላ ተለክተናል በዛ እንሄድም ተብሎ ትተውታል። እዚህ ከደሴ ለምሳሌ ከደሴ ወልዲያ ከወልዲያ አላማጣ መንገድ አሁን ሚኒባስ ይተላለፋል። ኖርማሊ ምንም ችግር የለም። እዛ ላይ ህዝብ የጫን ሚኒባስ የሚቻለው ይሄ መዋስኬት የለብንም። ይሄ ተዘግቷል ብንም ከሀቅም ውጭ ነው፣ ከሎጂክም ውጭ ነው። ምክንያቱም ሰው እየተመላለሰ ነው። ስፔሲፊክሊ እንዳያልፉ የተደረጉ ነገሮች ስላሉ በዛ ነው መንገድ ተዘግቶ በቃ እንደዚህ ከተደረገማ በቃ እኛም ምክንያቱም አብዛኛው ሀብታም ነጋዴ ያለው ጥራጥሬ ምናምን ቅድም እንዳልኩት የሚነግድ ሰው በዛ ይሄ ምድረም ሲ ቲማቲም አለ ምናለ። አሁን ለምሳሌ ሀቅ ለመናገር ካለብን የጎጃም እና የጎንደር አካባቢ ምድረም የፍራፍሬ ገበያ ትግራይ ነው። ምክንያቱም የአዲስ አበባ ነጋዴ አይፈልገው ምክንያቱም ሩቅ ነው። የቅርብ የደቡብ ክልል አጎራባች ከተሞች አሉ፣ የኦሮሚያ ክልል አለ የሚያቀርቡለት ማለት ነው። ስለዚህ ለምን ወደዛ ይሄዳል? ወደ ትግራይ ግን በዚህ በወልዲያ አድርገሽ ቅርብ ስለሆነ ወደዚህ ነው የሚቀርባቸው። ስለዚህ ያ ንግድ ተስተጓጎለ ማለት ብዙ አይሱዙ መኪናዎች፣ ብዙ የህዝብ ማመላለሻ መኪናዎች፣ ብዙ ነገሮች ተቋርጠዋል ነው ዋናው። ከዛ ወደዚህ ሊመጡ ሴሌክቲቭ ናቸው ማለት የሚፈቀድላቸው ነገር ያልፋሉ፣ የማይፈቀዱ ደግሞ ይከለከላሉ እንጂ እንዳለ መንገዱ ተዘግቶ የሚባል እኔ አልቀበለም። ምክንያቱም እያየሁት ነው መንገዱ አልተዘጋም። ይሄ ነው እኔ መናገር እንደ አይን ችግር እንደ አንድ ትግራዋይ መናገር የምችለው ይሄ ነው። ምክንያቱም አሁን ከእንትን ውጭ ነው የሚሆነው፣ ከሰብአዊነት እና ከእንትን ውጭ ነው አሁን መንግስቱ። አዎ ተዘግተዋል አንዳንድ ትግልሽ አይሆንም። ምክንያቱም ነገ መተክል ኮልታ ይቻለች ሰዎች፣ ሌሎች ሰዎች ይነግሩሻል። መንገዱ አሁን ለትራፊክ ክፍት ነው በተለይ
ነው ገብቶሻል። የአዲስ አበባ ሀገር አቋራጭ አውቶቡሶች አሉ። ከአዲስ አበባ ተነስቶ የአማራ ክልልን አቋርጦ ትግራይ የሚገባ እና ከትግራይ ተነስቶ ደግሞ አማራ ክልልን አቋርጦ ትግራይ ስለሚገባ የህዝብ ትራንስፖርት ስንነጋገር በቀጥታ ከአዲስ አበባ የሚነሳ ከላምበረት የሚነሳ በፌዴራል መንገዶች ትራንስፖርት መውጫ የሚሰጠው መኪና በቀጥታ በመደበኛው መንገድ ነው የሚሄደው። እነ ሰላም ባስ ደግሞ የመሰሉት ደግሞ በአፋር ክልል አቋርጠው ይሄዳሉ። ምክንያቱም ስፒድ ብሬከር ስላለ ነው እንጂ መንገዱ ሰላም ነው ብሏል። የፌዴራል መንገዶች ባለስልጣንን አነጋግረን እና ይሄን እዚህ ላይ መረጃ አሉት ኢንፎርሜሽን አሉት።
እውነት ነው ይሄ አብዛኛው ተራ ማህበረሰብ ወይም ዝቅተኛ ወይም ተራ ምስ ማህበረሰብ የሚጠቀምባቸው ባሶች አሉ። እነዚህ ታታ ምናምን ምናምን የሚባሉ ዋጋቸው ተመጣጣኝ የሆነ ከላም በረት የሚነሱ እውነት ነው። እነሱ አሁን ቀጥታ በወልዲያ አላማጣ የሚረግጡም አሉ። አላማጣ ሳይረግጡ እንደየፍጥነታቸው ነው። ቅድም እንዳልችው አሁን እንደ የነሰላም ባስ፣ ሀበሻ ባስ፣ ዋሊያ ባስ ምናምን ፍጥነት አዲስ ባስ ስለሆኑ ፍጥነት ስላላቸው በአንድ ቀን ይገቡታል። ያ መንገድ ወደ መቀሌ ማለት ነው። እነሱ ድሮም አላማጣና ወልዲያን የሚያድርስ እንጂ በአንድ ቀን ገብተው አያውቁም። ስለዚህ ከዛ እንደየምርጫቸው ነው። በዚህም የሚያልፋሉ። ባይ ዘ ወይ አንድ ሀቅ መናገር ያለብን ነገር በብዙ ችግር በእንትን ችግር ያለ አይመስለኝም። እኔ በህዝብ አመላለሻ ላይ ዋናው ችግር ያልኩሽ ቅድም የነገርኩሽ ነው እንጂ እንትን ከአማራ ክልል የሚነሳ ጥራጥሬ በቃ እህል ጥራጥሬ የሚበላ ነገር ምናምን ከእንስሳትና የእንስሳት ተዋጽኦ ነው እንጂ እንዴ ዳሽን ቢራ እናንትን እኮ ቀጥታ እየነሳ ነው። ዳሽን ቢራና አበሻ ቢራ እኮ ከደብረ ብርሃን ነው የሚነሳው። ታውቂያለሽ አንድን ዳሽን እናንትን ቢራ በአፋር ሲመጣ አይታይም። አሁን ተዘግተዋል መንገዱ ስራ አትችልም። መንገድ የተዘጋው ተዘጋቻል ሴሌክቲቭ በሆኑ እንትኖች ላይ ነጋዴዎች ሞራላቸው ስለተነካ እህል ምናምን ስለተደረሰ በግ ስለተደረሰ ስለተነካ በቃ እንደዚህ ከሆነማ ብለው እንደዚህ ከሆነ መቼም አያቋርጥም ተብሎ ነው እንጂ መንገድ እንዳታልፉ ብሎ በዚህ የከለከለ የለም። ይሄ በእርግጠኛነት ነው የምነግርሽ ያለው።
የፌዴራል መንገድ ትራንስፖርት ባለስልጣን የህዝብ ትራንስፖርት አገልግሎት ዘርፍ ዳይሬክተር አቶ ተስፋዬ በላቸው በአጠቃላይ የትራንስፖርት ባለስልጣኑ የሚመለከተው የህዝብ አገልግሎትን በመሆኑ በመላው አገሪቱ በግጭት ምክንያት ለቀናት ሲቋረጡ የነበሩ አገልግሎቶች ሁሉም ክፍት ሆነው አገልግሎት እየሰጡ ነው ሲሉ አረጋግጠዋል። አቶ ወልዱ አብርሃም በሰጡት አስተያየትም አሁን ያለው የህዝብ ትራንስፖርት አገልግሎትም ሆነ መንገዱ መከፈት ላይ ችግር ባይኖርም ከዚህ ቀደም በሰላማዊ እንቅስቃሴ ጊዜ የነበረው የንግድ ትራንስፖርት ግን የተመረጠ ነው ብለዋል። የአላማጣ ከተማ ከንቲባም ሆነ ሌሎች ያነጋገርናቸው የአካባቢው ሰዎች ፖለቲከኞች ሳይሆኑ ከግጭቱ በኋላ የሁለቱም ክልል ነዋሪዎች በራሳቸው መንገድ ሰላማቸውን ወደ ቀደመው ለመመለስ ጥረት እያደረጉ መሆኑን ገልጸው በመንግስት በኩል ሁኔታውን ወደ ነበረበት ለመመለስ ቁርጠኝነት ይጠይቃል ብለውናል። ጉዳዩ ተጨማሪ ውይይቶችንም የሚፈልግ ሆኖ አግኝተነዋልና በሌላ ዝግጅት በሌላ ውይይት ተመልሰን እንመጣለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ቆንጆ ዘገባ ነበረ። የተሳተፉትን ሁሉም እናመሰግናለን። እንዲሁ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት።
ዝግጅቶቻችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል።
በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በነገራችን ላይ ክቡራትና ክቡራን አድማጮች በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚተላለፍላችሁን ድንቅ ፕሮግራማችንን እንድታደምጡ እንጋብዛለን።
ሙዚቃ እንጋብዛችሁ።
ጽዮን እጅሽ ከምን
ለጋቢና ፕሮግራማችን የጋቢና ሙዚቃ ለሚለው ዝግጅት የተወደዱና የታወቁ ድምፃውያን ለአድማጮቻችን የሚጋብዙት ሙዚቃ አለ።
ዛሬ አንድ ሁለቱን አቅምሽና
ቤቲ ጂ ለጋቢና ቪዮ አድማጮች የጋበዘችውን ዜማዋን ለእሁድ ምሽት አድማጮቻችንም እንካችሁ እንበል። ሀገሬ
የአምላክ ነው ባንቺ ታየው።
የቲጂ ነኝ። የምታዳምጡት ጋቢና ቪኦኤ ነው። ሀገሬን ነው ዘፈኔን ጋብዣቸዋለሁ።
እስኩ ተራራው ሸንተረ ቀራው የአምላክ ጥበብ ነው ባንቺ ታየ ያየሩ ምቾት ሁሌ ሚናፈቅ ቅርሳ ቅርሱማ ልቤ ሚሰርቅ ግን ይሄ ነው ያገር ማለት እዚህስ ብቻ ነው የሞቱለት የተፎከረው የተለ ያባቶቻችን ደም ፈሰሰው ለቡናው ነበር ወይስ ለእንጀራው ለአራዊቱ ላፈር ለሜዳው ኧረ ይሄ አገር ማለት ለዚህስ ብቻ ነው የሞቱለት ኧረ ይሄ ነው አገር ማለት ለዚህስ ብቻ ነው የምንሞትለት
አመሰግናለሁ ቤቲ ጂን ወይም ብሩክታዊት ጌታሁንን። መቼም ከጊዜያችን ድንቅ ድንቅ የሆኑ ድምፃውያን አንዷ ነች ቤቲ ጂ። ክቡራትና ክቡራን አድማጮች ወደፊትም እያመላለስን ይዘንላችሁ እንቀርባለን። ጊዜ ካገኘን ደግሞ ሌላ እንዲሁ ድንቅ እንግዳ ይዘንላችሁ እንመለሳለን። አሁን ወደ ፕሮግራማችን ተከታይ ዝግጅት እናልፋለን። ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ
የሀገሩን ታሪክና የአብሮነት እሴቶች የማያውቅ ሰው እንደ ሕፃን ይቆጠራል ብሏል ያሉትን የጥንቱን የሮማ የመንግስት ሰው ቀስቃሽ የሕግ ባለሙያና ፈላስፋ እንዲሁም የሀገሩ ቆንሲል የነበረውን ሲሴሮን የጠቀሱት የኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ መስራቾችና መሪዎች የኢትዮጵያዊነት ዜጋነት ስሜትን በማጠናከርና በመብቶች ጉዳዮች ላይ የሚሰራ ድርጅት ኢትዮጵያ ውስጥ የኢትዮጵያዊነት ኢንስቲትዩት እያቋቋመ ነው። ኢንስቲትዩቱና ድርጅቱም ከስነ ዜጋ ትምህርትና ኢትዮጵያዊ ስነ ምግባር የታሪክን እውነተኛ ምንጮች እስከ መፈተሽ የሐሰት ትረካዎችን እስከ ማጋለጥና ማስተካከል በኢትዮጵያውያን መካከል መግባባትና በሀገራዊ ፍቅርና ክብር መተሳሰርን እስከ ማጽናት የሚደርስ ስራ እንደሚያከናውኑ መሪዎቹ ከሰለሞን አባተ ጋር ባደረጉት ቃለ ምልልስ ተናግረዋል። ያዳምጡት።
በቅድሚያ ዶክተር እርቁ ይመርንና አቶ በትሩ ገብረ እግዚአብሔርን በጣም አመሰግናለሁኝ ለጊዜያችሁ። ምንድን ነው ኃላፊነታችሁ ከኢትዮጵያዊነት ጋር የተያያዘ? ዶክተር እርቁ፣
ጊዜያዊ ሰብሳቢ ነኝ። ከዚህ በፊት በሲቪክ ድርጅቶች ቮለንቲር በማድረግ ብዙ ተሳትፎ ነበረኝ። በኢትዮጵያ ኮሚኒቲ ቺካጎ ውስጥም እንደዚሁ ስደተኞችንና ኢሚግራንቶችን የሚያገለግል ተቋም ተፈጥሮ በዛ ለብዙ ዓመታት ስሰራ ቆይቻለሁ። በአሁኑ ጊዜ ጡረታ ውስጥ ነው ያለሁት።
ኢትዮጵያዊነት በነገራችን ላይ አራት መብት ተኮር የሆኑ ሲቪክ ማህበራት ራሳቸውን አክስመው በመዋሀድ እንደ አውሮፓ አቆጣጠር በ2012 ከ7 ዓመት በፊት የተቋቋመ ድርጅት ነው እና ያንን ስናቋቁም እኔ መራው የነበረው ደጀን ለዲሞክራሲ የሚባል እዚህ በቴክሳስ የተቋቋመ ሲቪክ ንቅናቄ ነበር። እሱ ከተዋሃዱት ድርጅቶች አንዱ በመሆኑ እሱን ወክዬ አመሰራረቱ ላይ እንደ መስራች አባል ተካፍለን ነበር። በዚያም በመጀመሪያው ጉባኤያችን ውህደቱን ወይንም ኢትዮጵያዊነት ተብሎ በአዲስ መልክ የተዋቀረውን ተቋም በሊቀመንበርነት እንድመራ ተመርጬ በመተዳደሪያ ደንባችን መሰረት የመጀመሪያውን ተርም አጠናቅቄ በሁለተኛው ዙር ዶክተር እርቁ ስለተመረጠ ለእሱ አስረክቤ ከኃላፊነቱ ወጥቻለሁ። ግን አሁንም በአባልነት በመስራች አባልነት የበኩሌን አስተዋጽኦ እያደረግኩ ነው። በሌሎችም ሲቪክ ማህበራት እንደ ዓለም አቀፍ ትብብር ለኢትዮጵያ መብት ወይም ብዙ ሰው ግሎባል አላያንስ እያለ የሚያውቀው ድርጅት ውስጥ በቦርድ አባልና በመስራችነት እዛም እሳተፋለሁ። እንደዚሁም ሌሎች አገራችንን የሚመለከቱ እንቅስቃሴዎች በተለይ ደግሞ የሲቪክ ማህበራት ተጠናክረው አሁን ለጀመርነው ወደ ህዝባዊ ስርዓት የመሸጋገር ጥረት ተገቢውን ድጋፍ እንዲሰጡ በተናጠል የሚደረገው እንቅስቃሴ የበለጠ ውጤታማ እንዲሆን አንድ ላይ ተባብረው እንዲሰሩ ለማድረግ ከሁለት ዓመት ተኩል በፊት ትብብር የተባለ ማህበረሰባዊ ድርጅቶችን የሚያስተባብር ጥምረት አቋቁመናል። የዚያም ሰብሳቢ ሆኜ አገለግላለሁ።
አመሰግናለሁኝ አቶ በትሩ። እንዲሁም ዶክተር እርቁ፣ ኢትዮጵያዊነት ነው ስማችሁ። ኢትዮጵያዊነት ለመሆኑ በአሁኑ ጊዜ በእናንተ ግምገማ በምን ሁኔታ ላይ ይገኛል? አለ ኢትዮጵያዊነት የሚባል ነገር? ስሜቱ በህዝቡ ውስጥ ምን ያህል ጠንካራ ነው ወይም ደካማ ነው? ዶክተር እርቁ፣
ኢትዮጵያዊነት ስነ ልቦና ባለፉት 30 እና 40 ዓመታት በብሔርተኛ ስነ ልቦና እየተዋጠና እየመነመነ ቆይቷል። ባለፈው ጊዜ ከስድስት ወር በፊት ኢትዮጵያ ሂደን የህዝቡን አመለካከትና ጉዳዩ ይመለከታቸዋል የምንላቸውን የህብረተሰብ ክፍሎች ለማነጋገር እድል አጋጥሞን ነበረ። ያገኘነው ግንዛቤ ከዛ ካደረግነው ንግግር ኢትዮጵያዊነት ተዳፈነ እንጂ አልሞተም። በብዙዎቹ ልብ ያለ ፍቅር ያለው ሁኔታ ነው የሚያንቀሳቅሰውና የሚያደራጀው። ከተገኘ አሁንም እንደገና እንደነበረው ከዛ በላይም የኢትዮጵያዊነት ስነ ልቦና መንፈስ ሊያብብና ሊደረጅ ይችላል የሚል ግንዛቤ ነው የሰጡን። ያነጋገርናቸው ደግሞ ብዙ የህብረተሰብ ክፍሎች ናቸው። ወጣቶችንም አነጋግረናል። የሃይማኖት መሪዎችንም አነጋግረናል። የመንግስት ባለስልጣኖችን፣ ምሁራንንም፣ ታዋቂ ግለሰቦችን የመሳሰሉትን ሁሉ አነጋግረን የጀመርነው ስራ የኢትዮጵያዊነት ኢንስቲትዩት የማቋቋሙ ስራ በቀጣይነት እንዲካሄድ ግፊት እንድናደርግና ተጠናክረን እንድንቀጥልበት አበረታተውን ተመለስ ነው። በዛም መሰረት የኢትዮጵያዊነት ኢንስቲትዩት ተቋም በጊዜያዊነት መስርተን የመጣ ነው የተመለስ ነው። በቀጣይም እንደዚሁ እዛ ካለው ካውንስል ጋር እየተነጋገር አሁን ለጊዜው የመመዝገብ ስራ ላይ ነው ያለ ነው እና ኢትዮጵያዊነት አልሞተም፣ ተዳፍኗል። ግን ያሉት ቻሌንጆች ብዙ ናቸው፣ በጣም ከፍተኛ ናቸው እና በጥቂት በአንድ ድርጅትም አቅም ሊሻሩና ሊሸረሸሩ አይችሉም። ስለዚህ የህዝብ ተሳትፎና ድጋፍ በጣም በሰፊው ያስፈልገዋል እና የምናቋቋመው ኢንስቲትዩት ይህንን ለመፍጠርና ከህዝቡ ጋር ግንኙነት እያደረገ ስራውን ለመስራት ታስቦ ነው።
አቶ በትሩ፣
ኢትዮጵያ በታሪኳ ሌሎችን የሚያስቀና በህዝቦቿ መካከል ከመቻቻል አልፎ ወደ መተቃቀፍ የደረሰ ጠንካራ ግንኙነት የሰፈነባት ሀገር ነበረች። ከቅርብ ጊዜ ወዲህ ግን የቡድን ስሜት እየገነነ በመምጣቱ በተለይም ባለፉት 28 ዓመታት በመንግስት ደረጃ እንደ ፖሊሲ ተቀርጾ ብዙ ስራ ስለተሰራበት በወጣቱ ትውልድ አእምሮ ውስጥ ኢትዮጵያዊነት እየኮሰመነ ግለኝነት፣ ቡድናዊነት እየገነነ በመምጣቱ ኢትዮጵያዊነት ተዳፍኗል። ሁላችንም እንደምናውቀው አልፎ አልፎ ከታዩት ከባድ የፈተና ዘመኖች በስተቀር ኢትዮጵያውያን በታሪካቸው ጠንካራ መለያዎችን ተጋርተዋል። በመልክዓ ምድራዊ አቀማመጥ ልዩነት ቢሆንም ቆለኛው ከደገኛው፣ አርሶ አደሩ ከአርብቶ አደሩ፣ ከነጋዴው ጋር በኢኮኖሚ ተደጋጋፊነት፣ በፖለቲካ ተፎካካሪነትና በባህል ተወራራሽነትን አፍርተዋል። ገዳማትን፣ አድማራትና መስጊዶች እንዲሁም የማህበረሰብ ተቋማትና የሰፈር ሽማግሌዎች ተቃራኒ ፍላጎቶችን በማስታረቅ ረገድ ለወደፊት በጣም የሚጠቅሙን ሰላማዊ አደራዳሪ ተቋሞችን የምንገነባበት የባህል ቅርስ ወርሰናል እና ያንን ከደበዘዘበት በማውጣት ስነ ዜጋዊ ትምህርትን በስፋት በህዝቡ መካከል እንዲሰርጽ በማድረግ ኢትዮጵያዊነትን መልሶ እንዲያንሰራራ ለማስቻል እዛው ሀገር ውስጥ አሁን የመደራጀት መብት ስለተከበረ እስካሁን ድረስ አመቺ ሁኔታ አልነበረም። ሀገር ውስጥ ገብቶ ራሱን የቻለ ተቋም ሆኖ ይህንን ጉዳይ በባለቤትነት ለመንግስትም በፖሊሲ ሎቢ በማድረግ በተሟጋችነት በህዝቡ መካከል ደግሞ ይሄ መንፈስ እንዲሰርጥና እንዲነሳሳ በማበረታታት ልዩ ልዩ መርሃ ግብሮችን በማዘጋጀት የሚንቀሳቀስ ጠንካራ ራሱን የቻለ ቀጣይነት ያለው አስተማማኝ ተቋም መመስረት ወሳኝ ነው በሚል ባለፉት 6 ወራት ከፍተኛ እንቅስቃሴ በማድረግ ላይ ነን።
እናንተ ስትናገሩ ኢትዮጵያዊነት ተዳፍኖ ነበር ወይም ተዳፍኗል፣ ኢትዮጵያዊነት ደብዝዟል የሚሉ አገላለጾችን እየተጠቀማችሁ ነው የተናገራችሁት። ሌሎች ደግሞ ኢትዮጵያ የምትባለው ሀገር እንደ አንድ ሀገር የማያዩዋት አሉ። እንደ ኢምፓየር ወይም በኃይል የተያዘ ስፋት ያለው ግዛት አድርገው የሚቆጥሩም አሉ። የብሔር ማኅበራዊና ፖለቲካዊ ጭቆናዎች የሰፈኑባት ሀገር ነበረች። ኢትዮጵያዊነት መሰረት አልነበረውም። እንዲያውም ኢትዮጵያዊነት ጎልቶ የወጣው አሁን ነው። እናንተ በዚህ በምትወቅሱት ኢትዮጵያዊነት እንዲዳፈን ተደርጓል፣ ኢትዮጵያዊነት እንዲደበዝዝ ተደርጓል በምትሉበት ጊዜ ውስጥ ነው ብለው የሚከራከሩ አሉ። ምንድን ነው የእናንተ መከራከሪያ ከነሱ ጋር ዶክተር እርቁ?
የእኛ መከራከሪያ አንድ ሀገር የሚመሰረተው ያሉት ሀገሮች የተመሰረቱት በኃይል በጦርነት ነው። ብዙ ሀገሮች በሰላም እና በመመካከር አልተመሰረቱም እና በጊዜው ኢትዮጵያ ለብዙ ሺህ ዓመታት መንግስት መስርታ የምትኖር ሀገር ነች። እርግጥ የጂኦግራፊካል ስፋቱ ይጠባል ወይም ደግሞ ይሰፋል። በዛ አይነት ሁኔታ የብዙ ጎሳዎች ጥርቅም የሆነ ስነ ልቦና የመወራረስ የመሳሰሉት ነገሮች ሁሉ ተካሂደው ኢትዮጵያ የምትባል ሀገር አለች፣ በታሪክም አለች፣ አሁንም አለች። እና ያ በሚደረግበት ጊዜ መንግስት በሚመሰረትበት ጊዜ አንዳንድ ጭቆናዎች እንደሚካሄዱ የታወቀ ነው። ቅድም እንዳልኩት በጦርነት ነው ብዙ ሀገሮች የተመሰረቱት። ጀርመንን መውሰድ ይቻላል፣ ጣሊያንን መውሰድ ይቻላል፣ አሜሪካን መውሰድ ይቻላል። ብዙ የሰው ደም ተገብሮበት ነው ሀገር የሚቀናው። እና ይሄ በኢትዮጵያም ውስጥ በቅርብ ጊዜም በሩቅ ጊዜም ተካሂዷል። ጭቆናም በመጠኑ ተካሂዷል ለማለት ይቻላል። ግን ይሄ በሚደረግበት ጊዜ በንግድም፣ በጋብቻም፣ በስደትም በመሳሰሉት ነገሮች ሁሉ የመተሳሰርና የመዋሃድ ሁኔታዎች ተመልክተዋል። እና የአሁኑ የብሔር አቀንቃኞች የሚሉት የብሔሩን ጭቆና የስርዓት ጭቆና ነው እንጂ አንድ ብሔር ሌላውን የጨቆነበት ሁኔታ በኢትዮጵያ ታሪክ ውስጥ የለም የሚል አመለካከት ነው ያለን። ይህ የሚመጣው ምንድን ነው? ምናልባት ታሪኩን በሚገባ አለማወቅ ነው። የኛ ታሪክ ደግሞ የተጻፈው በግዕዝ ስለሆነ ግዕዙን መርምረው እውነተኛውን ታሪክ የሚያወጡ ምሁራን ብዙ የሉም። የኢትዮጵያን ታሪክ በቅጡ የሚያውቁት በጣም ጥቂት የተወሰኑ ሰዎች ናቸው። የእኛም ዓላማ የጋራ ታሪካችን የጋራ እሴቶቻችንን የሚያወጣ በጽሁፍ የተቀመጠ ብዙ ነገር ስላለ ያ ለህዝብ እንዲደርስና ህዝብ እንዲያውቀው ማድረጉ ለአንድነትና ለትብብሩ ለኢትዮጵያዊነት ስነ ልቦና ይረዳል የሚል አስተሳሰብ አመለካከት አለን።
አቶ በትሩ የሚጨምሩት ካለ ወይም የሚያብራሩት?
አዎ፣ ቀደምት የኢትዮጵያ ታሪክን አብዛኛው ይዘቶች በጥራዝ ነጠቅ ትንታኔ ተደናግረው ባደናገሩ አልፎም ቅንነትና በቂ እውቀት በጎደላቸው ወይንም በጠባብ ጥቅም በታወሩ ምሁራንና በተገንጣይ ንቅናቄዎች ሲዛባ ቆይቷል። ይሄ ሁላችንም የምናውቀው ነው። ዛሬ ሀገራችን ለገጠማትም ችግር አንዱ ምንጭ ይሄ ትርክት እየተስፋፋ እና እየጎላ መሄዱ ነው። ስለሆነም የአሁኑን ትውልድ ምኞትና ተስፋ አዎንታዊ ለማድረግና ሀገሪቱ በአሁኑ ወቅት የገጠማትን አስቸጋሪ ሁኔታ በመገንዘብ በአመለካከት አንጻር የጋራ ስምምነት እንዲኖርና ታሪካችንን በውል ተረድቶ የወደፊት ምኞታችንን መንደፍ አንገብጋቢ ነው። የኢትዮጵያ ማህበረሰባዊ፣ ፖለቲካዊ፣ ኢኮኖሚያዊ ስርዓት በቀላሉ የማይካዱ የውርስ ገጽታዎች እንዳሉት አከራካሪ አይደለም። ባለፉት ብዙ ምዕተ ዓመታት አንዴ ሲጠብ አንዴ ሲሰፋ በኖረው የኢትዮጵያ ግዛት ጎልተው የሚታወቁ በአንድ ጎሳ ወይም ነገር ስም ብቻ ወይንም ክልላዊነት የተመሰረቱ ሉዓላዊ መንግስታት አልነበሩም። እርግጥ የተለያዩ ቋንቋ ተናጋሪዎች ወይንም የሃይማኖት ተከታዮች በጉልበት አንዱ ሌላውን አስገብሮ ለመግዛት ቢጥርም አብዛኛውን ጊዜ ተዛምዶና በባህል ተወራርሶ ኖሯል። ይህ ደግሞ ዘር አልባ የሆነ ባህል እርስ በርስ መዋረሩ ተወግዶ የሚቀረው ፍሬ ባህል ዘመናዊ ዲሞክራሲን ለመገንባት ምቹ መንደርደሪያ ስለሚሆን እዛ ላይ ነው ገንብተን የወደፊቷን ኢትዮጵያ የሁሉንም ዜጎች መብት በፍትሐዊነት በኩልነት ባህላቸውን ቋንቋቸውን አዳብረው መሸጋገር ያለብን ወደዚያ አቅጣጫ ነው የሚል ጥኑ እምነት አለን።
እንግዲህ በተለይ በአሁኑ ጊዜ የኢትዮጵያን ሕልውና አደጋ ላይ ጥለዋል ከሚባሉ ትልልቅ ጉዳዮች መካከል አንደኛ የሚነሱ የብሔር ጥያቄዎች አሉ። ሀገሪቱ የተደራጀችበት የአስተዳደር ሁኔታ አለ። የቋንቋ ወይም የጎሳ ፌዴራሊዝም እያሉ የሚጠሩት ወይም የብሔር ፌዴራሊዝም እያሉ የሚጠሩት አለ። ሁለተኛው የኢትዮጵያ የስራ ቋንቋ ጉዳይ እየተደጋገመ ሲነሳ ይስተዋላል። ሊንጓ ፍራንካ የሚባለውን ማለቴ ነው። አጼ ምኒልክ ባካሄዱት የመስፋፋት ዘመቻ ተፈጽመዋል የሚባሉ አድራጎቶች ታሪክ አለ ወይም ጽሑፎች አሉ። በሀገር ውስጥ የሚነሱ የመካለል የድንበር ከዚህ በመለስ ያንተ ከዚህ በመለስ የኔ የሚባሉ ጥያቄዎች አሉ። ገሌ ከዚህ መውጣት አለበት ገሌ እዚህ መቆየት አለበት የሚባሉ ጥያቄዎችና ሌሎችም የአዲስ አበባን የባለቤትነት ጥያቄ ጨምሮ የሚነሱ ጥያቄዎች ሀገሪቱን ትርምስ ውስጥ እየከተቷት እንደሆነ ይታያል በአሁኑ ጊዜ። ብዙዎች ስጋት ላይ ናቸው ያሉት። ኢትዮጵያዊነት በዚህ ጉዳይ ላይ የሚያስበው ምንድን ነው? የምትሰሯቸው ያቀዳችኋቸው ስራዎችስ አሉ ወይ? ይሄ ያቋቋምን ነው ያላችሁት የኢትዮጵያዊነት ኢንስቲትዩት ወይም ተቋም ከዚህ አኳያ የያዘው ቅድስ አለ ወይ? ዶክተር እርቁ
አለ። ብዙ ነገሮች አስበናል። እርግጥ መጀመሪያ ህጋዊ ሰውነት እንድኖረን ማድረግ ነው። እሱንም በስራ ላይ ነን። ሁሉ ነገር ተዘጋጅቶ በቅርብ ጊዜ ውስጥ ህጋዊ ሰውነት ይኖረናል ብለን እናስባለን። ከዛ ተነስተን ቅድም እንደተባለው የኢትዮጵያ ታሪክ በተዛባ ሁኔታ ባልተስተካከለ መረጃ የተሳሳተ ግምጋሜ ተደርጎበታል። ያንን የሚያስተካክል ስራ በሰፊው እንሰራለን ብለናል። ይህም ምሁራኖችን በማሰባሰብ የምሁራኖችን ሀሳብ ለጠቅላላ ህዝቡ የሚደርስበትን መድረክ በማዘጋጀት በማስተማር ትክክለኛውን የኢትዮጵያ ታሪክ ግንዛቤ ለማስጨበጥ እንችላለን ብለን እንገምታለን። ሌላው ኢትዮጵያ ውስጥ ለኢትዮጵያ ነጻነትና አንድነት ብዙ ሳክሪፋይስ ያደረጉ ከየህብረተሰብ ክፍሉ የመጡ አርበኞች አሉን። እነዚህ አርበኞች ብዙ ሰው አወቃቸውም። እንደውም በዛ በማህበረሰቡ ክፍል ፓርቲኩላር ማህበረሰብ ክፍልም አይታወቁም። እነሱ የሰሩትን ስራና ያደረጉትን ኮንትሪቢዩሽን የሚገልጽ መረጃ ምሁራኖች እየተመረመረ ለህዝብ ይቀርባል። የብሔረሰቦችም ጥናት በመደረግ የነበራቸው ሁኔታና ከኢትዮጵያዊነት ጋር የተያያዘ አመሰራረት አካሄድ እንደነበረ የሚያስረዳ በምርምር የተደገፈ ስራ ለመስራት እና ያም የተሰራው ስራ ለህዝብ እንዲቀርብ ማድረግ በሚዲያ በሌላ መልክ እናስባለን። እና እነዚህ ከየማህበረሰቡ የመጡ አርበኞቻችን በጦር ሜዳ ብቻ ሳይሆን በትምህርት፣ በሳይንስ፣ በስነ ጽሁፍ እንደዚህ በመሳሰሉት ሁሉ የሚገለጽ ነው። ሌላው እንግዲህ ኢትዮጵያዊነት ቀን የሚል ኢትዮጵያዊነትን ስነ ልቦና ለመቀስቀስና ግንዛቤ ውስጥ ለማስገባት በአመት አንድ ጊዜ አጠቃላይ የሆነ የኢትዮጵያዊነት ቀን በሚል በዛ ቀን ልዩ ልዩ አስተዋጽኦ ያደረጉ ሰዎች ሽልማት የሚያገኙበት ሪኮግናይዝድ የሚሆኑበት ስራ ለመስራት ከዛም በላይ በወጣቶቹ በኩል ያለውን ግንዛቤ የሚያሳድግ ፕሮግራም ከዩኒቨርሲቲዎች ጋር ከትምህርት ቤቶች ጋር በመተባበር የስነ ዜጋ ትምህርት የኃላፊነት የመብት የግዴታ የመሳሰሉትን ሁሉ አጠናክሮ ለመቀጠል ሰፊ የሆነ ፕሮግራም አዘጋጅተናል። ይሄም በተወሰነ ደረጃ ከተካሄደ በኋላ ምናልባት አቅም ገንብተን በምንችልበት ጊዜ የራሳችን የሆነ ሚዲያ ፈጥረን ስለዚሁ ስለ ኢትዮጵያዊነት በሰፊው ለማስረዳትና ለማስተማር ሀሳብ አለን። ሌሎችም ደግሞ በጽሁፍም ጆርናል የመሳሰሉትን ፐብሊሽ በማድረግ ለህዝቡ የሚደርስበትን ፐብሊሽ ማድረግ አንድ ነገር ነው። ለህዝቡ ግን ካልደረሰ ዋጋ ሊኖረው አይችልም። ባለፉት ጊዜ አራት ሲምፖዚየሞች አካሄደን ጥሩ ጥሩ ጽሁፎች የቀረቡት ሶስት እትሞች ወጥተዋል። ግን ለህዝብ በብዛት አልደረሱም። መነገሩና መጻፉ ብቻ በቂ አይደለም። ለህዝብ የሚደርስበትን መንገድ መፈለግ አለበት። እነዚህንና እነዚህን የመሳሰሉትን በሙሉ ለመስራት ነው እንግዲህ እዛ ኢንስቲትዩቱ ያቀደው። እስካሁን ድረስ ጅማሮ ስለሆነ ግን ወደፊት የምንሰራቸው እነዚህን የመሳሰሉ ናቸው።
እሺ፣ አቶ በትሩ።
አዎ፣ እንግዲህ ዶክተር እርቁ በደንብ ገልጾታል። አንተም እንዳልከው የዛሬዋ ኢትዮጵያ ከፍተኛ የጦርነትና የፖለቲካ ሽብሮችና ውጥንቅቶች፣ ጠባሳዎች ይታዩባታል እና ኢትዮጵያውያንን በአንድነት ያስተሳሰሩትን ብሔራዊ ተቋማት ለማዳከምና ለማፈራረስ ብዙ ጥረት ተደርጓል። የእርስ በርስ መተማመን ተቦርቡሯል። በልጆቻችን አእምሮ በሀገር ከመኩራት ወደ ማፈር ቀስ በቀስ የመለወጥ አዝማሚያ ይታያል። በዛ ላይ የድህነት መናርና የወጣቱ ተስፋ ማጣት፣ ቡድናዊነትና ወገናዊነት ከልክ አልፈው ግለኝነት፣ ስግብግብነት በጣም ተንሰራፍቷል እና ይሄ ነው መሰረቱ። ይሄንን ሁኔታ መለወጥ ከተቻለ ቅድም ያነሳሃቸው የአዲስ አበባም ሆነ በሌሎች ክልሎች በድንበር በአስተዳደር ክልል የሚነሱት ውዝግቦችና ወደ እርስ በርስ ግጭት የሚያማሩት አሳሳቢ ሁኔታዎች ሁሉ ከመሰረቱ የዜግነት ስነ ልቦናው ከተስተካከለ በዛ ላይ ሊገነቡ የሚችሉ ነገሮች በሁለተኛ ደረጃ የሚታዩ ናቸው። ዋናው ይህን ሁሉ ያስከተለብን የኢትዮጵያዊነት ስነ ልቦናው በጣም በመዳከሙና በመቀዝቀዙ ስለሆነ ያንን ከስሩ በተለይ በወጣቱ ልብ ውስጥ የኢትዮጵያዊነትና የሀገር ፍቅር እና የታላቅነት ስሜት እንዲሞላው ለማድረግ የሚያስችል እንቅስቃሴ፣ ጠንካራ እንቅስቃሴ ማድረግ ያስፈልጋል ከሚል አንጻር ነው እኛ የተነሳ ነው። እና በጣም ጊዜ የሚፈጅ በጣም ሲስተማቲክ በሆነ በትምህርቱ ስርዓት፣ በሃይማኖት ተቋማት፣ በማህበረሰቡ ውስጥ ባሉ ሁሉ ተቀባይነት ባላቸው ስብስቦች አማካይነት ይህንን የአንድነት መንፈስ፣ የመተሳሰብ መንፈስ፣ የመደጋገፍ መንፈስ ለብዙ ሺህ ዓመታት ኢትዮጵያውያን ሀገራችንን ለእኛ እስኪያስረክቡ ድረስ ያቆዩበትን ስነ ምግባርና የኢትዮጵያዊነት እሴቶች እና የታሪክ ቅርሶች ለተተኪው ትውልድ በተገቢው ሁኔታ ማስተላለፍ የሚያስችለን አካሄድ መከተል አለብን። ይህን ለማድረግ ደግሞ የሁሉንም ሰው ትብብርና ርብርቦሽ የሚጠይቅ ነገር ስለሆነ ይሄ በጣም መሰረታዊ የሆነና ትልቅ በአዲስ መንፈስና ተነቃቂነት ልንያያዘው የሚገባ ዘመቻ ነው ብለን ነው እኛም።
ውይይቱን ሰዓት ገደበው እንጂ አልተጠናቀቀም። በቀጣይ ውይይትም የኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ መስራቾችና መሪዎች የኢትዮጵያዊ ዜጋነት ስሜትን በማጠናከርና በመብቶች ጉዳዮች ላይ የሚሰራ ድርጅት ኢትዮጵያ ውስጥ የኢትዮጵያዊነት ኢንስቲትዩት እያቋቋመ መሆኑን ተናግረዋል። ኢንስቲትዩቱና ድርጅቱም ለሚያከናውናቸው ተግባራት እገዛ የሚውል ድጋፍ ለማሰባሰብ ከነገ ነሐሴ 13 2011 ዓ.ም ጀምሮ የጎፈንድሚ ዘመቻ ያከናውናሉ። ለዚህም ዘመቻ ሁሉም እንዲተባበራቸው ጥሪ አቅርበዋል። አድማጮች ወደ ፌስቡክና ድረገጻችን ጎራ ካላችሁ ሙሉ ውይይቱን ታገኙታላችሁ። ከአሜሪካ ድምጽ ራዲዮ ጣቢያ የምትተላለፍላችሁን የሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት።
ከዚህ ቀጥሎ እስቲ ወደ አንቺ ልመለስ።
አሁንም የጋቢና ሙዚቃ ምርጫ ነው ለእሁድ ምሽት አድማጮቻችን የምናመጣው። በቅርቡ አዲስ የሙዚቃ ቪዲዮ የለቀቀችው ዘቢባ ግርማ ናት። ራሷን አስተዋውቀ ሙዚቃውን ትጋብዛችሁ።
ሰላም፣ እንዴት ናችሁ? ድምጻዊ እና ተዋናይት ዘቢባ ግርማ እባላለሁኝ። ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄ ያለሁኝና እንደምትወዱትና አድናቆታችን እንደሚገብልኝ ተስፋ አደርጋለሁኝ። ለጋቢና ቪኦኤ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ።
አድማጮች አሁን የማጠቃለያ ዜናውን እናሰማለን። ከአንድ የባህር ላይ ነፍስ አድን ቡድን ጀልባ ላይ ተሳፈሩና ጣሊያን ወደ ቤ እንዲጠጉ አልፈቅድም ያለቻቸው አብዛኞቹም አፍሪካውያን የሆኑባቸውን ቁጥራቸው ከ100 በላይ የሚደርስ ፍልሰተኞች እስፓኝ ልትቀበል ፈቃደኛ ነኝ ብትልም መሰረቱን እስፓኝ ያደረገው የረድኤት ድርጅት ግን ያን ያህል መንገድ መቅሰብ አይችሉም በሚል ሳይቀበል ቀርቷል። ጥሪውን በእንግሊዝኛው መጠሪያው ኦፕን አርምስ ለእገዛ የተዘረጋ ቅፍ በመባል የሚታወቀው የረድኤት ቡድን ፍልሰተኞቹን የታደገው ከሊቢያ የባህር ጠረፍ ተነስተው ለሁለት ሳምንታት ያህል ከጣሊያን ባህር ጠረፍ አቅራቢያ ሲንገላቱ ከቆዩ በኋላ ነው። የሱዳን ወታደራዊ ሽግግር መንግስትና የተቃዋሚ መሪዎች ታሪካዊ የተባለውን ስልጣን መጋራት። አድማጮች ለሰዓት የተመደበው ለዜና የተመደበው ጊዜ አለ።
ዝግጅታችን ለዛሬ ተጠናቀቀ።
በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
ሰለሞን አባተንን መልካሙን ሁሉ እንመኛለን።
ከእኛ ጋር ስላመሻችሁ